ይህ የአሜሪካ ድምጽ ነው። በ19 በ22 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ የአሜሪካ ድምፅ ይድረሳችሁ። የተከበራችሁ አድማጮቻችን የዕለተ ቅዳሜ ግንቦት 26 2015 ዓ.ም ዝግጅታችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። በትግራይ ክልል የወጣው አዲሱ የሲቪል ሰርቪስ መመሪያ የእኩልነት መርህን ይጥሳል በመባሉ ዙሪያ የተቀናበረ ዘገባ ለምሽቱ ይዘናል። ተፈጥሮንና ፋሽንን ካሰናኘች የልብስ ንድፍ ባለሙያ ተሻለች ኤጋ ጋር የተደረገ ውይይት አለን። የአብነት የጎዳና ላይ ፎቶግራፎች መስራች ከሆነው ከአብነት ተሾመ ጋር የተካሄደ ውይይትም እንጋብዛችኋለን። በእኔ በኩል በእነዚህ ቅንብሮች እያስተናገድኳችሁ አመሽና በሁለተኛው አጋማሽ ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ቅንብሩ አብሯችሁ ያመሻል። ከሁሉም የምናስቀድመው ግን የዓለም ዜና ነው። አብራችሁን ቆዩ።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። በአንዋር መስጂድ ትላንት በነበረው እንቅስቃሴ የሶስት ሰዎች ሕይወት አልፏል። የጸጥታና የደህንነት የጋራ ግብረ ኃይል ትላንት ማምሻውን ባወጣው መግለጫ የሶላቱን ሰላማዊ ስነ ስርዓት ለማስከበር በተሰማሩ የጸጥታ አካላት ላይ ጉዳት ለማድረስ ተነሳ ባለው ረብሻ የሶስት ሰዎች ሕይወት ማለፉንና ሲቪሎች መጎዳታቸውን አስታውቋል። ለጸጥታ ስራ በተሰማሩ 63 የፖሊስ አመራር አባላት ላይ ቀላልና ከባድ የአካል ጉዳት መድረሱንም ገልጿል። ሆኖም ለአሜሪካ ድምጽ አስተያየቱን የሰጠና መስጂድ ውስጥ የነበረ አንድ እማኝ ምንም አይነት የተቃውሞ እንቅስቃሴ እንዳልነበረ፣ የጸሎት ስነ ስርዓቱ ተጠናቆ ሲያበቃ ምዕመናኑን ካሜራ ሲቀርጹ የነበሩ ፖሊሶችን በመመልከቱ ተቃውሞ መነሳቱን ገልጾልናል። በአንዋር መስጂድ ተፈጥሮ ከነበረው የተቃውሞ እንቅስቃሴና የፖሊስ እርምጃ በኋላ ከመስጂዱ የአደጋ ጊዜ የአዛን መልእክት መተላለፉን ተከትሎ በሌሎች መስጂዶችም የተቃውሞ እንቅስቃሴ እንደነበር አብራርቷል። በሌላ በኩል የጋራ ግብረ ኃይሉ ባወጣው መግለጫ ችግሩ የተከሰተው በታላቁ አንዋር መስጂድ የጁማ ሶላት በሰላም ተጠናቆ ህዝበ ሙስሊም እየተመለሰ ባለበት ሁኔታ መሆኑንም አመልክቷል። የታጠቁ ቡድኖችን በህቡ ማደራጀት፣ ሁከትና ብጥብጥ ማስነሳት፣ ግድያ የሚሉትን ጨምሮ በተለያዩ ወንጀሎች ተጠርጥረው ለዘጠኝ ወራት ያህል በእስር ላይ የሚገኙት አቶ ዘመነ ካሴ በነጻ እንዲሰናበቱ ፍርድ ቤት መወሰኑ ጠበቃቸው ተናገሩ። አስቴር ምስጋናው አጠር ያለ ዘገባ አላት።
ጉዳያቸውን በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ሲከታተሉ የቆዩት አቶ ዘመነ ካሴ ትላንት ፍርድ ቤቱ በነጻ ማሰናበቱን ጠበቃቸው በሙሉ ታደሰ ለአሜሪካ ድምጽ ተናግረዋል።
ከተወሰኑ ቀጠሮች በኋላ በነበረው ክርክር ተከሳሽ የማይቀርቡ እኔም ጠበቃው ማልቀርቡ ነበር። ነገር ግን ፍርድ ቤቱ በሌለበት ክርክሩን ሲያካሄድ ቆይቶን ዘጠኝ ሰዓት ተኩል አካባቢ በነበረው መደበኛ ችሎት የዘመነ ካሴን ውሳኔ ያነቧል። ውሳኔው ለአቃቤ ሕግ የባህር ዳር ነው የምዕራብ ጎጃም ፍትህ መምሪያ የባህር ዳር እና አካባቢ አቋሚ አቅርቦት በነበረው የግድያ ወንጀል ክስ የአቃቤ ሕግ ምስክሮች የተሰሙ በመሆኑ ፍርድ ቤቱ እሱን መርምሮ ቀጠሮ ይዞ ነበር። መከላከል ሳያስፈልገው በወንጀልና መቅጫ ስነ ስርዓት ሕግ ቁጥር 141 መሰረት በነጻ እንዲሰናበት ብይን ሰጥቷል።
የአማራ ክልል ፖሊስ ኮሚሽን መስከረም 11 ቀን የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ በቁጥጥር ስር ማዋሉና መስከረም 13 ቀን ፍርድ ቤት ማቅረቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት ነው። ህንድ ውስጥ በደረሰ የባቡር አደጋ 300 የሚጠጉ ሰዎች ሞቱ። ህንድ ውስጥ ባቡሮች ተጋጭተው በደረሰ ከፍተኛ አደጋ እስካሁን 300 የሚሆኑ ሰዎች መሞታቸውንና 900 መቁሰላቸውን የአገሪቱ ባለስልጣናት ተናገሩ። እርስ በርሳቸው የተጋጩት ባለ ብዙ ፉርጎ 3 ባቡሮች እንደሆኑ ባለስልጣናቱ ጨምረው ገልጸዋል። እስካሁን መሞታቸው ከተረጋገጠው ሰዎች በተጨማሪ ሌሎች ከባድ ጉዳቶች እንደሚኖሩ የአዲሻ የሳት አደጋ አገልግሎት ዋና ዳይሬክተር ሱዳንሹ ሳራንጊ ለአጃንስ ፍራንስ ፕሬስ ተናግረዋል። አደጋው የተከሰተው አርብ ምሽት ከኮልካታ በስተደቡብ 220 ኪሎ ሜትር ርቀት ላይ ሲሆን ህንድ ዛሬ ብሔራዊ የሐዘን ቀን አውጃለች። አልሸባብ መሆናቸው የተጠረጠሩ ታጣቂዎች ትላንት አርብ በኬንያ ሰሜን ምስራቅ በማንዴራና ዋጅራ አውራጃዎች ጥቃት ከፍተው 2 የፖሊስ መኮንኖችን መግደላቸውንና 5 ማቁሰላቸውን የኬንያ ባለስልጣናት ተናገሩ። የመጀመሪያው ጥቃት የተፈጸመው ታጣቂዎች በማንዴራ ካውንቲ ራቅ ባለ መንደር መደበኛ ጥበቃ ላይ የነበሩ የፖሊስ መኮንኖችን ጭኖ በነበረ አንድ ላንድ ክሩዘር ላይ በተጣለ ቦምብ ሲሆን በዚህ ጥቃት 1 የፖሊስ መኮንን ሲሞት ሌሎች 3 ቆስለዋል። ሁለተኛው ጥቃት ደግሞ በዋጅር ግዛት አጎራሌ መንደር ውስጥ በቅኝት ላይ በነበሩ ፖሊሶች ላይ ታጣቂዎች በሰነዘሩት ጥቃት ነው። በዚህም 1 ፖሊስ ሲገደል 3 ህይወታቸው አልፏል። የደህንነት ባለስልጣናት ለቪኦኤ አስል መስጠት ፈቃደኛ አልሆኑም። በመጨረሻም በደቡባዊ እስራኤል በግብጽ ድንበር አካባቢ በተከፈተ የተኩስ ልውውጥ 3 የእስራኤል ወታደሮችና 1 የግብጽ መኮንን መገደላቸውን የአካባቢው ባለስልጣናት ተናግረዋል። በድንበሩ አካባቢ እንዲህ አይነት ነገር የተሰማው ግብጽና እስራኤል የሰላም ስምምነት ከተፈራረሙ ከረጅም ዓመታት በኋላ ነው። የሁለቱ ሀገራት የሚሊሻ ባለስልጣናት እንደተናገሩት በአካባቢዎቹ ላይ የተኩስ ልውውጥ የተደረገው በድንበሩ አካባቢ እጽ በማዘዋወር እንቅስቃሴ ላይ የነበሩ ህገ ወጦችን ለመያዝ በሚደረግ እንቅስቃሴ ውስጥ ነው ተብሏል። ከ3ቱ ሟች ወታደሮች ውስጥ አንዷ ሴት ናት። የወታደሮቹ መገደል የተረጋገጠው የመገናኛ ራዲዮ ናቸው ግንኙነት ከተቋረጠ ከአንድ ሰዓት በኋላ አስክሬናቸው ሲገኝ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
የዓለም ዜናዎቹን አድምጠን ተመለስን። ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈው የቅዳሜ ግንቦት 26 ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በ19 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ በዌብሳይታችን ደግሞ አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። አሁን ወደ ቀዳሚው ቅንብር እንሻገራለን። ሳልሳይ ወያነ ትግራይ ፓርቲ በትግራይ ክልል የወጣው አዲስ የሲቪል ሰርቪስ መመሪያ የእኩልነት መርህንና የሲቪል ሰርቪስ አዋጅን እንደሚጥስ አስታወቀ። መመሪያው በተግባር በክልል ውስጥ ችግር የሚያስከትል በመሆኑ እንደገና እንዲታይ የፓርቲው የሕግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም ብርሀ ጠይቀዋል። የትግራይ ሲቪል ሰርቪስ ኮሚሽን በበኩሉ አዲሱ መመሪያ የሰራተኞችን የእኩልነት መብት እንደማይጥስና ከሲቪል ሰርቪስ አዋጅ ጋርም እንደማይቃረን ገልጸዋል። የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካህሳይ ለአሜሪካ ድምፅ ሲናገሩ አዲሱ መመሪያ በጦርነቱ የተሳተፉ የመንግስት ሰራተኞችን ወደ ስራ ገበታቸው ለመመለስ ያለመ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል።
የሳልሳይ ወያነ ትግራይ ፓርቲ የሕግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም በርሀ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የትግራይ ሲቪል ሰርቪስ ኮሚሽን በቅርቡ አዲስ መመሪያ ማውጣቱን ተናግረው፣ ሆኖም መመሪያው የእኩልነት መርህን የሚጥስና የሲቪል ሰርቪስ አዋጅን የሚቃረን ነው ብለውታል።
ከዚህ በፊት የነበሩ ሰዎች ወደ ስራቸው መመለስ ወደ ነበሩበት ችግር የለውም። ቤት በትግራይ ሰራዊት የቆዩም ሊሆኑ ይችላሉ፣ ሌላ ቦታም ሊሆኑ ይችላሉ። መመለሳቸው ችግር አይፈጥርም። ሆኖም ግን አዲስም ሲቀጠር ክፍት ቦታ ላይ በቅደም ተከተል 5 የሆነ ደረጃ ነው ያወጡት። ከሲቪል ሰርቪስ አዋጅ ህገ መንግስቱ ውጭ የሆነ አዲስ የሆኑ አዳዲስ መለኪያዎች ነው መመዘኛዎች ነው ያመጡት። ሰራዊት የነበረ ደጀን የነበረ በትግሉ ተሳትፎ ምናምን በሚል ማለት ነው የነበራቸው ሰዎች ቅድሚያ፣ ሁለተኛ፣ ሶስተኛ፣ አራተኛ እየተባለ ማለት ነው። ስለዚህ ይሄ ከህገ መንግስቱና ከሲቪል ሰርቪስ አዋጁ ውጭ ነው፣ የእኩልነት መርህ ይጥሳል እያልን ነው። የሲቪል ሰርቪስ አዋጁ የትግራይ ሲቪል ሰርቪስ አዋጅም ፌዴራል ሊሆን ይችላል የሚሉት ምንድን ነው? በስራ ልምድ አንድ ሰው ሲቀጠር በስራ ልምድ፣ በትምህርት ዝግጅት፣ እነዚህ በብቃት ላይ የተመረኮዘ ውድድር ማለት ነው። ውድድር ተደርጎ ነው መቀጠር ያለበት።
ስለ አዲሱ መመሪያ አስተያየት የሰጡት የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካሳይ በበኩላቸው በትግራይ ክልል ጦርነቱ ከመጀመሩ በፊት 131,000 የመንግስት ሰራተኞች እንደነበሩ አውስተው ይህን መመሪያ ማውጣት ያስፈልገበት ምክንያት እነዚህን ሰራተኞች ወደ ስራ ገበታቸው ለመመለስ እንደሆነ ገልጸዋል።
ዛፍራክ ነጥቶት ቆይና ታይዘልኝና
ይህን ሰራተኛ ወደ ስራ ገበታው ለመመለስ ምን ማድረግ እንዳለብን ጥናት አድርገናል። በዚህ ላይ የነሱ ከሚችሉት ነገሮች አንዱ የሰው ኃይል አስተዳደር ጉዳይ ነው። ሰራተኛው ወደ ስራው ሲመለስ የሚያነሳው ጥያቄ ይኖራል። ለምሳሌ የደሞዝ ጉዳይ አንዱ ነው። የትግራይ ሰራዊት አባል ሆኖ በጦርነቱ የተሳተፈ ሰው የተለያዩ ችግሮች ሊገጥሙት ይችላል። በሞት መለየትም አለ፣ የአካል መግደልም አለ። ከሌሎቹ ክልሎች ጋርም በዚህ ዘርፍ ተወዳዳሪ መሆን ካለብን ሊጠየቅ የሚገባቸው ጥያቄዎች ነበሩ። እነዚህ ጥያቄዎች ቀደም ሲል በነበሩን መደበኛ ህጎችና ደንቦች ሊመለሱ እንደማይችሉ ተገነዘብን። ስለዚህ ያ አሁን በየቦታው ተበትኖ የሚገኘው ሰራተኛ ወደ የስራ መደቡ እስኪመለስ ድረስ ይህንን ጊዜያዊ መመሪያ አውጥተናል።
ጊዜያዊ መመሪያን ከነዳሉ
የሲቪል ሰርቪስ ኮሚሽን እንዲህ አይነት መመሪያ የማውጣት ስልጣን እንዳለውም ይገልጻሉ ወይዘሮ ሰብለ።
ስለዚህ አካፊስ ከርስ መስርክ ወጣት አይኮነስ መንግስት አዋቂ ረዮሲ
ይህ አዲስ መመሪያ ከሲቪል ሰርቪስ አዋጁ ውጪ አይደለም። አዲስ መመሪያ ማውጣት ለሲቪል ሰርቪስ ኮሚሽን በአዋጅ የተሰጠ ስልጣን ነው። በአዋጁ መሰረት የትግራይን አንድነት የሚያስጠብቅና ሁሉንም የሚያቀፍ መመሪያ ነው ያወጣ ነው። የትጥቅ ትግሉን ባለመቀላቀሉ ከሲቪል ሰርቪሱ መዋቅር ውጪ የሆነ አንድም ሰው የለንም። ወደ ስራው በአግባቡ እንዲመለስ አድርገናል። የመንግስት ስራ እንዲያከናውን ያስተማራ ነው ሰው በራሱ ተነሳሽነት ተጨማሪ ስራ በመስራቱ ሊበረታታና ሊሸለም እንደሚገባው አዋጁ ስለሚፈቅድ ነው መመሪያውን ያወጣ ነው። ሁላችንም በሙያችን የምናከናውነው የስራ መዘርዘር አለን። ከዚህ ውጪ ግን የሰጠሁትን ተጨማሪ ስራ ተቀብሎ የሚያከናውን ሰራተኛ ካለ ሊበረታታ ይገባዋል ነው እያልኩኝ ያለሁት። ይህን ሲያደርግም አይኑ የጠፋ አካሉ የጎደለ ሰው አለኝ። ይህም ሰው እንደ ማንኛውም ሰራተኛ ዝም ብለህ ወደ ስራ ተመለስ ልትለው አትችልም። ሊበረታታና ሊሸለም ይገባል። ይህ ደግሞ የትኛውንም መመሪያ የሚጻረር አይደለም።
አዳዲስ ክፍት የስራ ቦታዎች ግን በሀገር አቀፉ የሲቪል ሰርቪስ መመሪያ መሰረት በውድድር እንደሚያዙ ገልጿል።
አዲስ ለሚወጣ ስራ የሚደረግን ውድድር በተመለከተ በግልጽ ተቀምጧል። ክፍት የስራ ቦታ ሲኖረን በሀገር አቀፍ መመሪያ የተቀመጠውን ዝቅተኛ መስፈርት ያሟላቱን የምናወዳድረው። ዝቅተኛ መስፈርትን ማሟላት የግድ ነው። ዲግሪና የስራ ልምድ የሚጠይቅ ከሆነ ያ ያስፈልጋል። ግን ደግሞ በአሰራራችን ፍትሐዊነት የሚባል ነገር አለ። ለምሳሌ 5 ወይም 10 ክፍት ቦታ ቢኖር አመልካቾቻችን ደግሞ የተለያየ ባህሪ ነው ያላቸው። ከሌሎች ክልሎች ተፈናቅሎ የመጡ ነባር ሰራተኞች አሉ። ወጣት ስራ ፈላጊዎች አሉ። ልዩ ፍላጎት ያላቸው ሰዎች አሉ። አካል ጉዳተኞች አሉ። ሴቶች አሉ። እነዚህን ምንድነው የምታደርጋቸው? ዝም ብለህ እንዳሻችሁ ሁሉ አትላቸው። በውድድሩ እነዚህን ለማካተት ጥረት ማድረግ አለብን። ዝቅተኛው መስፈርት ካሟሉ በኋላ ፍትሃዊነት ታሳቢ ይደረጋል። ይህንን ያህል ለሴቶች፣ ይህንን ያህል ለአካል ጉዳተኞች፣ ይህን ያህል ደግሞ ለተፈናቃዮች ይያልክ በኮታ ካልሸነሸንከው ፍትሃዊ ነት አይረጋግጥም። ይህን ለማድረግ ደግሞ አዲስ አሰራር መተግበር ነበረብን።
የሳልሳይ ወያነ ትግራይ ፓርቲ የአመራር አባሉ አቶ ተስፋ አለም በርሀ ግን ይህ የሲቪል ሰርቪስ መመሪያ ከተተገበረ በክልሉ የተለያዩ ችግሮችን እንደሚያስከትል ነው የሚገልጹት።
በስራ ልምድ፣ በትምህርት ዝግጅት፣ በአጠቃላይ በብቃት መሆኑ ቀርቶ እንደዚህ አይነት መመዘኛዎች እየመጡ ወደ ሲቪል ሰርቪስ ወይም ደግሞ የመንግስት ስራ ሰው ከገባ ስራ ላይ፣ ህዝብ ላይ፣ አገልግሎት ላይ በጣም ከፍተኛ የሆነ ውድቀት ይፈጥራል። ከባድ ነው። በመላ ትግራይ በእንደዚህ አይነት ሁኔታ የሲቪል ሰርቪስን ከተሞላ አገልግሎት በጣም ይወድቃል። ተያይዞም ክልሉ ይወድቃል ማለት ነው። የሆነ አገልግሎት ካልተሰጠ ኢንቨስተር አይመጣም፣ አገልግሎት አይሰጥም። ብዙ ጫና በኢኮኖሚውም በዲሞክራሲውም በምናምኑ ጫና ያመጣል። አገልግሎት አሰጣጥ ላይ ከፍተኛ የሆነ ጉዳት ያደርሳል ነው።
ይህ የሲቪል ሰርቪስ መመሪያ በክልሉ በጎ ተጽዕኖ ይኖረዋል የሚሉት ወይዘሮ ሰብለ ካሳይ በበኩላቸው በበርካቶች ዘንድ ተቀባይነት ያገኘ ከመሆኑም በላይ በጦርነቱ ወቅት በመከላከል ስራ ላይ የተሳተፉ ሰዎች የሚገባቸውን ጥቅም እንዲያገኙ የሚያግዝ ነው ብለውታል።
አምነት አምግዛል ዝነበረት ማዚ ክምለት ፋሽን ዙ ክምለት ክመጽተሉ ከልዕለን ዝኽእል ኣካል ጉዱእ ተኮይኑ
በጦርነት ላይ የነበረው ሰው መቼ ነው የሚመለሰው? አካል ጉዳተኛ ሆኖ የሚመለስ ከሆነ ምን አይነት ማበረታቻ ነው ልናደርግለት የምንችለው? እንዴት ልናነሳሳውስ እንችላለን? የሚሉትን ነገሮች ማሰብ አለብን። ምክንያቱም ይሄ ሰው የመንግስትን ጥሪ ተከትሎ የዘመተና በቁርጠኝነት የሰራ የመንግስት ሰራተኛ ነው። በአሰራራችንም ያጠፋን ሰው የምንቀጣበት፣ ጥሩ የሰራውን ደግሞ የምንሸልምበት አሰራር አለን። ስለዚህም የትም ሄዳችሁ ስሩ ተብለው የሰሩ ሰዎችን እናበረታታለን፣ ለስራቸውም ዋጋ እንሰጣለን፣ ለወደፊትም እንዲሁ እናደርጋለን። በዚህ መሰረት ይህ ሰው ወደ ስራ ገበታው ሲመለስ ቢያንስ እዛው የቆዩት የስራ ባልደረቦቹ ያገኙትን ጥቅም ማግኘት አለበት። ደሞዝ የሚያገኙ ከሆነ ደሞዝ ያገኛል፣ እድገት የሚያገኙ ከሆነም እድገት ያገኛል። ከዚህ ባለፈ ግን ከሌላው የተለየ ትንሽ ማበረታቻ ይደረግለታል። ልናመሰግነው ይገባናል። ይህንን ለማድረግ የሚያስችለን ማዕቀፍ ደግሞ ያስፈልገናል።
አቶ ተስፋ አለም በርሀ ደግሞ በጦርነቱ የተሳተፉ ሰዎች ተገቢውን ጥቅም ማግኘት እንዳለባቸው ተስማምተው፣ ነገር ግን ለዚህ ዓላማ ተብሎ ራሱን የቻለ አሰራር መዘርጋት እንዳለበት ያምናሉ።
እኛ ሰራዊት የነበረ አይጠቀም አላለም፣ ግን በራሱ የሆነ መንገድ በሌላ ልዩ በሆነ መንገድ መጠቀም አለበት። አዋጅ ወጥቶለት የተለያዩ ጥቅማጥቅሞች ሊሰጠው ይገባል። ከውጭ ሀገሮች የሚሰጥ ማለት ሰራዊቱ ትጥቁን ሲፈታ የሚሰጥ የሆነ እርዳታ አለ ወይም ደግሞ የሚመለሱበት የሚቋቋሙበት የሚሰጡት እርዳታ አለ። እሱን መስጠት፣ ቤት መስጠት፣ ትምህርት ማገዝ፣ የተለያዩ ጥቅማጥቅሞች መስጠት ይገባል። እኛም እናምንበታለን። ነገር ግን በእንደዚህ አይነት ሰፊውን ህዝብ አገልግሎት ላይ ችግር በሚፈጥር ሁኔታ ግን መሆን የለበትም። በሲቪል ሰርቪሱ ላይ በመንግስት አውንትን ላይ ሳይሆን በልዩ በራሱ የሆነ አዋጅ መጠቀም አለባቸው ነው የኛ ስጋታችን፣ ይሄ ነው።
የትግራይ ሲቪል ሰርቪስ ኮሚሽን ይህን መመሪያ የማይቀይረው ከሆነ ፓርቲያቸው ጉዳዩን ወደሚመለከታቸው አካላት እንደሚወስደውም አቶ ተስፋ አለም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው እናመሰግናለን። ፋሽንን ከተፈጥሮ ጋር አሰናስላ ከምታሳምር ባለሙያ ጋር የተደረገ ጭውውት ቀጥሎ እንጋብዛችኋለን። በዩናይትድ ስቴትስ ሀገራዊ የእጅ ስራ ጥበቦችን መሰረት በማድረግ ልዩ ልዩ አልባሳትንና ጌጣጌጦችን ለገበያ ከሚያቀርቡ ኢትዮጵያውያን መካከል አንዷ ተሻለች ታደሰ ኤጋ ነች። ተሻለች በተለይ እንሰትንና ቃጫን ከመሳሰሉ ተፈጥሯዊ ግብዓቶች በምታዘጋጃቸው ምርቶቿ የተለያዩ እውቅናዎችንና ሽልማቶችን ለማግኘት በቅታለች። ሀብታሙ ስዩም ከተሻለች ጋር አጭር ቆይታ አድርጓል።
ተሻለች ታደሰ ኤጋ መኖሪያዋን በዩናይትድ ስቴትስ ያደረገች የአልባሳት ንድፍ ባለሙያ ናት። ተፈጥሯዊ ጥሬ እቃዎችን በመጠቀም ባህላዊ አልባሳትና ጌጣጌጦችን በማዘጋጀት ረገድ ትኩረትን ያገኘችው ተሻለች ለአልባሳት ንድፍ ጥበብ ፍቅር ያደረባት ገና በለጋ እድሜዋ እንደነበረ ትናገራለች።
ፋሽኑን ስራ የጀመርኩት አባቴ ጫማ ሰሪ ነበረ። ከልጅነት ጀምሮ ነው እሱ ጫማ፣ አዲስ ጫማ፣ አሮጌ ጫማ ይሰራልና እኔ መጀመሪያ ከሱ ጋር የሄድኩበት ሱቅ ፒያሳ ነበረ። የኔ እህትና ወንድሞችም ታላላቆችም ከሱ ጋር ሙያ ተምረናል። ሁላችንም እነሱ የሄዱበት መሿለኪያ አካባቢ ነበረ ሱቁ። በአስር አመቴ ነው ከሱ ጋር ስራ የጀመርኩት። መርካቶ እቃም ሲገዛ ማየት ጀመርኩ። ይዞኝ ይሄዳል አያለው። በማየት ነው ወደ ሙያ የገባሁት። ከትምህርት ሰዓት ውጭ ብዙ ጊዜ አብሮ ይሄዳለውኝ እና ያም ይመስለኛል ሲሰራ ያዋለው። እጆቼን ማፍታታት የጀመርኩት በዛ ሰዓት ነው ብዬ ነው ማስበው።
አብዛኞቹ የተሻለች የእደ ጥበብ ውጤቶች ከከባቢ ሁኔታ ጋር በሚስማሙ ጥሬ እቃዎች ላይ የተመሰረቱ ናቸው። ከእንሰትና ቃጫ ውጤቶች የምትሰራቸውን ምርቶች ለአብነት መጥቀስ ይቻላል። እነዚህን ጥሬ እቃዎች ለመጠቀም ምን እንዳነሳሳት ታውሳለች።
አሁን ቆጮ፣ አምቾ፣ ቡርሰሜ፣ ጩካሜ፣ ብራፕራት የሚባሉ ምግቦች አሉና እነሱ በሙሉ ከእንሰትኛ ቤት ውስጥ ይሰሩ ነበረ። ኮልፌ ነበር ቤታችን አዲስ አበባ። ከዛ የሚወጣውን ቃጫ እናቴ ለብዙ ነገሮች ትጠቀምበታለች። ቤት ውስጥ የቤት ነገር ትሰራበታለች፣ የተለያዩ ጌጣጌጦች እና ደግሞ ቃጫውን ቅቤ ለማጥለል የምትጠቀምበት ነበር እና እሱ ነገር እነዛ የሚተራረፉት ነገሮች እንድፈጥር ምክንያት ሆነውኛል። ሌላው ደግሞ ያው ባገኘሁት ጨርቅ ምንም አባቴ ጋር ስለምውል ማስቲሽ ምናምን ሳይ እየሰፋፋው ብዙ ነገሮች ይሰራ ነበር እና ያ ያገዘኝ ይመስለኛል። ማንኛውንም ነገር የሆነ ነገር ክሬት አድርጌ መለወጥ ጀመርኩና እሱ ነው ወደዚህ ሙያ የበለጠ እንድገባ ያደረገኝ።
ተሻለች ለየት ያሉ ንድፎቿንና ምርቶቿን በተለያዩ መድረኮች ለእይታ አቅርባለች። በስራዎቿም እውቅናና ሽልማትም ተበርክቶላታል።
በሙያው እያለሁኝ ያው ኢትዮጵያም እያለሁ ብዙ ቦታዎች እሳተፋለሁ። የተለያዩ ኢቨንቶች ሲኖሩ ለፕሮግራሞቹ እንደሚሆን እያደረኩ እየሰራሁ ፕሮዳክቶች እንዲሄዳለሁ። ቦርሳዎች እሰራለሁ፣ ጆሮ ጌጦች በእንሰቱ፣ የእስክሪብቶ ማስቀመጫ፣ የቤት ማስጌጫዎች እሰራለሁ። እንዲሁም በሽመና ጨርቆች ደግሞ አልባሳት እሰራለሁ እና ኢትዮጵያም ያለው ብዙ ቦታዎች ተሳትፊያለሁ። የተለያዩ ፋሽን ቦታዎች እና እዚህ ሀገርም ከመጣሁ አሜሪካ የነበርኩት ቴክሳስ ነው፣ ሂውስተን። በ2019 ፋሽን ሾው ዳውን ሂውስተን ትልቅ ኮምፒቲሽን ነበረ። ከ12 ዲዛይነሮች አንደኛ ነው የወጣሁት። ያኔ በ2019 መጥቼ በሁለት ዓመቴ ማለት ነው። ትልቅ ሾው ነበረ ለእኔ ትልቅ ጎል ነው ብዬ ነው ማስበው። ምክንያቱም በተለይ በእንሰቱ በመስራቴ እዚህ ደርሳል ያላልኩባቸው መንገዶች ነበሩ። አንደኛ ተቀባይነት ከማግኘት አንጻር፣ ሁለተኛ ደግሞ እንሰቱ ሲመጣ ፕሮሰሱ እሱን ቫልዩ ይዤ ስለመጣሁኝ አቺቭ አድርጌበታለሁ ብዬ ማስበው። ያንን ነገር አክሴፕታንስ ማግኘቱ የተሳካበት ዋናው ምክንያት የታሪኩን ጽፌያለሁ፣ የመጣሁበትን ታሪክ። እናቴ እንሰት እየፋቀች እንሰት ከሚፍቁ ሴቶች ጋር እንደሱ ሰርታ ስላደግኩ እሱን ነው ያቀረብኩት፣ ከነ ታሪኩ፣ ከዛ ደግሞ እንዴት ፕሮሰስ እንደሚደረግ፣ ከዛ ደግሞ ምግቡንም በልቼ በተሰራው ጅባ ላይ ተኝቼ በሱ በተጠፈጠፈው ቆጮ በልቼ ሙሉ ታሪክ ጽፌ ነው። የእሱኑ ታሪክ ደግሞ ለፋሽን ከለርም ማቴሪያሉንም ተጠቅሜ ነው ፕሬዘንት ያደረግኩት እና ትልቁ እንዳሸንፍ ያደረገኝ ነገር ታሪክ ነው። የመጣውበትን ታሪክ ማክበር፣ የጫማ ሰሪና የእንሰት ፋቂ ልጅ ነኝ እኔ እና የእነሱን ዋጋ አክብሬ ነው ፕሬዘንት ያደረግኩት። በዛ ነው ትልቅ ሽልማት ያገኘሁት። መጀመሪያ ሂውስተን 2019 ፋሽን ሾ ዳውን ሂውስተን። እዚህ ደግሞ ከመጣው በኋላ ሜሪላንድ፣ ከዋናው ከተማ ከሜሪላንድ ትልቅ ሰርተፍኬት ሰጥተውኛል። በኮቪድ ሰዓት ማስክ እየሰራሁኝ ለኮሚኒቲው አከፋፍል ነበረ። ቨርቹዋል ፋሽን ሾው ተዘጋጅቶ ደግሞ በሰዎች ሁሉ በየቤታቸው እያዩ የሰራቸው ፕሮዳክቶች ተጫርተው ወደ $5,000 አካባቢ ለኮሚኒቲው ገብቷል። እዚህ ሀገር ላሉ በኮቪድ ምክንያት ኢኮኖሚያቸው ለተቃወሱ ማለት ነው።
የፋሽኑ ዓለም ከፍተኛ ፉክክር ያለበት ዘርፍ ነው። በዚህ ዘርፍ ውስጥ ወጣቶች ውጤታማ የሆኑ ዘንድ ማድረግ ስለሚገባቸው ጉዳዮች ተሻለች ቀጣዩን ሀሳብ አጋርታናለች።
ወጣቱ ማለት እኛ ብዙ ሀብት አለን ብዬ ነው ማስበው። ያለንን አካባቢያችንን ማየት አለብን። እነዛን ደግሞ ፕሮዳክቶች መጠቀም መቻል፣ ክሬቲቪቲያችንን ዋጋ መስጠት። ምክንያቱም አሁን በፋሽኑም ብዙ ዩኒቨርሲቲዎች ተከፍተዋል። እኔ ባህር ዳርም ዩኒቨርሲቲ ሲጀምር የመጀመሪያው የፋሽን ተመራቂዎች ሲመረቁ እዛ ላይ ፕሬዘንት አድርጌያለሁ። ወልቂጤ ዩኒቨርሲቲም እንደዛው። አሁን አዋሳም ብዙ ቦታዎች እየተከፈቱ ነው እና የፋሽኑ ኢንዱስትሪ እየሰፋ ነው እንደ አንድ የትምህርት መስክ ማለት ነው እና ወጣቱ በጣም ከሀገር ውስጥም ባሉ ፕሮዳክቶች የሚሆን በሌሎች ክሬቲቪቲውን ተጠቅሞ ወደ ተሻለ ነገር ማምጣት ይችላል ብዬ አስባለሁ። እኔ በዛ ነገር ውስጥ ሁሉ አርፌ ስላረኩት አሁን ደግሞ የበለጠን በቴክኖሎጂ ስለሚታገዝ የተሻለ መስራት ይችላሉ ብዬ ነው ማስበው። እኔም ለራሴ ወደፊትም ብዙ ማካፍላቸው ነገሮች አለ ብዬ አስባለሁ። ከአለ ዩኒቨርሲቲ ጋርም አሁን እየሰራው ነው ብዙ ነገር ጥሩ ይሆናል ብዬ ነው ማስበው። ወጣቱ አቅም አለው፣ ፍላጎት አለው። የያዙትን ነገር ተስፋ ሳይቆርጡ ወደፊት ቢሄዱ ጥሩ ነው ብዬ አስባለሁ።
የአልባሳት ንድፍ ባለሙያ ተሻለች ታደሰ በአሁኑ ሰዓት ስራዎቿን በተለያዩ የዩናይትድ ስቴትስ ከተሞች በሚቀርቡ የትውልደ ኢትዮጵያን ዝግጅቶች ላይ ታስተዋውቃለች። የመጪ ዘመን ህልሟ ስራዎቿ በታላላቅ ዓለም አቀፍ የፋሽን መድረኮችና መደብሮች ሲቀርቡ ማየት እንዲሁም እንሰትን ወደ ተለያዩ ጥቅሞች ለመዋል በሚደረገው ጥረት ውስጥ የእናቶችን ድካም በሚያቀሉ ስራዎች ውስጥ መሳተፍ እንደሆነ ነግራናለች።
ሀብታሙንና እንግዳውን እናመሰግናለን። በመቀጠል ደግሞ ቆይታ ከአብነት የጎዳና ፎቶግራፍ መስራች ጋር። አብነት የጎዳና ፎቶግራፍ በየጊዜው የሚለዋወጡትን የአዲስ አበባንና የልዩ ልዩ ከተሞችን የዕለት ተዕለት ውሎዎች የሚያሳይና የሚሰንድ የፎቶግራፍ ገጽ ነው። በአሁኑ ወቅት ከፎቶግራፍ ባለሙያዋ ከሲህን ተዋበ ጋር በጀርመን ስራዎቹን ለእይታ እያቀረበ ነው። አብነት ከጎዳና ላይ ፎቶግራፎች በተጨማሪ ልዩ ልዩ የማስታወቂያ፣ የጉዞ እንዲሁም ለሞዴሎች ራስን መግለጫነት የሚያገለግሉ ፎቶግራፎችንም ያነሳል። አብነት ተሾመ በስራዎች ጉዳዮቹ ዙሪያ ከኤደን ገረመው ጋር ቆይታ አድርጓል።
አብነት ለዚህ ቃለ መጠይቅ ፈቃደኛ ስለሆንክልኝ አብዝቼን ማመሰግነው። እስቲ ሙሉ ስምህን እና ያለህበትን ሙያ አስተዋውቅልኝ።
እሺ፣ እኔም ስለጋበዝከኝ አመሰግናለሁ። አብነት ተሾመ እባላለሁ። ፎቶግራፈር ነኝ። በአብዛኛው የምሰራው የጎዳ ፎቶግራፊ ነው። እንዲሁም ደግሞ የተለያዩ በተለምዶ ዶክመንተሪ ተብሎ የሚጠራውን የተለያዩ ለማስታወቂያ የሚሆኑ ፎቶግራፎችን አመሳለሁ።
ስራዎችህ እንግዲህ አብዛኞቹ የጎዳና ላይ ፎቶግራፎችን መሰነድ ናቸው እና እንዴት ይህንኛውን የፎቶግራፍ ዘርፍ ለይተህ መረጥ?
ይህንን የመረጥኩት እንደ አጋጣሚ ነው። ልክ ፎቶግራፍ ማንሳት ስጀምርበት ስልኬ ከሁሉም የፎቶ አይነቶች ይሄ ቀለለኝ። ያለምንም ዝግጅትና ምንም ነገር ሳላደርግ እንዲሁ ወጥቼ ማንሳት የምችለው ስለነበረ ነው ወደ መጀመሪያ ላይ። ከዛ በኋላ ግን እያነሳሁ በሄድኩኝ ቁጥር መንገድ ላይ ያለው የተለያዩ ታሪኮች አሉ፣ መነገር የሚችሉ የእያንዳንዱ ሰው አኗኗር፣ ከተማችን ውስጥ ያለው የሚያምረውም የማያምረውም ነገር አርቲስቲክ ሆነ ይታይ የሚያምር ስለሆነ ወደ ጎዳና ፎቶግራፉ በደንብ ተሳብኩኝ። ከዛ በኋላ እያልኩኝ ደግሞ ያው ወደ ሌላ የፎቶግራፍ አይነቶች ሄድኩኝ።
ምናልባት እንግዲህ አንተ በብዛት ያለው የምትሰራው አዲስ አበባ ላይ ይመስለኛል እና አዲስ አበባ ደግሞ በአመታት እለት እለት በየወሩ እየተቀየረች ያለች እያደገች ያለች ከተማ ናት እና ከዛ አንጻር እስቲ ለስንት አመት ያህል ፎቶ አነሳ? ሌሎች ከተሞችም ካሉ አያይዘህ ልትነግረኝ ትችላለህ?
ፎቶግራፍ ማንሳት ከጀመርኩኝ ያው አሁን 10 አመትን አለፍኩኝ። ሁሉ ጊዜ የጎዳና ፎቶግራፍ አነሳለሁኝ። ከዛም በተጨማሪ ግን የተለያዩ የኢትዮጵያ አካባቢዎች ለራሴ ልጅ ትራቭል ለማድረግ እንዲሁም ደግሞ ለስራ እየወጣሁኝ እየጎበኛ ፎቶዎችን ማንስቻለሁ እና ያው እንደ እድል ሆኖ ሙሉ በተለያዩ ስራዎች ኢትዮጵያ ውስጥ ሁሉም ቦታ እያንዳንዱ ወረዳ ውስጥ የማየት እድሉ ገጥሞኛል። ሁሉም ቦታ አንስቻለሁ። በተለይ ግን ደግሞ አዲስ አበባን በቃ በደንብ አንስቻለሁ።
ትንሽ ወደው ቀጥታ ወደ ስራ ሆኖ ተንደርድሬ የመጣሁ እስቲ እንዴት ነው የፎቶግራፍ አጀማመርህ አስተዳደግህ? ትንሽ ነገር በለኝ ስለማንነትህ።
ተወልጄ ያደኩት ታፈንስ አካባቢ ነው አዲስ አበባ እና ወደ ፎቶግራፍ ደግሞ የገባሁት ከአንድ ጓደኛዬ ጋር እንደዚህ አሪፍ ስልክ አገኘን እና ካሜራው በቃ ለየት ያለ ነው ከዛ ቀደም ከያዝናቸው ስልኮች። አሁን ኖርማል ነገር ነው ፖርትሬት ሙድ የምንለው የተለያየ ስልክ ላይ ተጋበሱ። በጣም ተገርመን በደንብ ማንሳት ጀመርን። ከዛም በፊት ግን እንዲሁ ቤት ውስጥ በዲጂታል ካሜራዎች ምናምን አነሳ ነበረ። ከዛ በኋላ የጎዳና ላይ ፎቶግራፍ የሚባለውን ነገር ካወቅን በኋላ ኢንስታግራም ላይ እናነሳቸውን ፎቶ ሼር ማድረግ ጀመርን። በሱ የተለያዩ ሌላ ፎቶግራፈሮችን መተዋወቅ ቻልንና የሆነ የፎቶግራፈሮች ኮሚኒቲ ነገር ተፈጠረ። ከሱ በኋላ ዴፌ የሚባል ፎቶግራፈር ደግሞ የሚያቋቋመችው ድርጅት አለ እና እነሱ ፎቶክ የሚባሉ ፕሮግራም ነበረ። በየወሩ አንድ ላይ ሆነን ከተማውን እየዘለን እና በእሱ የመማር እድልም የተለያዩ ፎቶግራፈሮች የማወቅ እድል አገኘሁኝ። እሱ ቀጥሎ ያው በጣም ኢንተረስት እንደሆነ አወቅኩኝ። ልክ ፍላጎት እንደሆነ ካወቅኩኝ በኋላ በደንብ ጊዜ መስጠት ጀመርኩኝ ለፎቶግራፍ እንጂ ሰዎችን ማገዝ የተለያዩ ትንሽ ስራዎች ናም ሲኖራቸው እየሄድኩኝ አግዝ ነበረ። ከዛ በኋላ ዩኒቨርሲቲ ገብቼ አንድ አመት ከተማርኩ በኋላ በቃ መቀጠል ስላልፈለግኩኝ እና ሰልኛ ያለ እዛ ላይ ስላልነበረ እሱን አቋርጬ ለአንድ አመት ብሉ ናይል ፊልም ቴሌቪዥን አካዳሚ የሚባል ትምህርት ቤት ኢንቴንሲቭ የሚባል ኮርስ አላቸው። የሶስቱ አመቱን ትምህርት ጨምቀው በአንድ አመት ያስተምራሉ። ጠዋት እሱም በአንድ አመት ተማርኩኝ። ከሱ በኋላ ሙሉ ጊዜ የሚሰጥቼ አሁን ፎቶግራፍ እየሰራሁ እገኛለሁ።
ብዙ ጊዜ ሰርግ መስራት ወይም ደግሞ ሰዎችን ሞዴሎችን ፎቶ ማንሳት ነው እና አንተ ጎዳና ነው የምታነሳው የዞርክ ኑሮን ለመምራት እንዴት ተቻለ? መጀመሪያ ላይ ተግዳሮት አልነበረውም?
እንኳን በፊት አሁንም ይከብዳል። አሁን ግን ያው ትክክለኛ እኔም እርግጠኛ መሆን ፈልግ የነበረው ለዚህ ነገር ፍቅሯለኝ ነበረ። ግን ያልከበደኝ ለምንድነው? አንደኛ ነገር ያው እኛ ይዛን ፎቶግራፍ በጀመርንበት ጊዜ ኢንስታግራም ገና የጀመረበት እና በቃ ይሄ በጣም ሙቀት ላይ የነበረበት ጊዜ ስለነበረ እሱ ጥሩ እድል ሰጥቶናል። የተለያዩ በምናነሳቸው የጎዳና ፎቶዎች አንደኛ ነገር ከሌላ ውጭ ሀገር ካሉ ትልቅ ፎቶግራፎች ጋር የመተዋወቅ እድል አገኘን። በጣም ትልልቅ የሚባሉ የጎዳና ላይ ፎቶግራፍ ፔጆች ላይ የእኛ ፎቶ ፊቸር ይደረግ ነበረ። የተለያዩ አርቲክሎች ላይ ምናምን እንገባ ነበር እና አሁን አፍሪካ ውስጥ ካለ የጎዳና የፎቶግራፍ ያለውን ፊልም ካየሹ ኢትዮጵያ ውስጥ ያለው አዲስ አበባ ላይ ያለው በጣም ከሁሉም ልቆ ከላይ ያለ ነው። የጎዳና ፎቶን በሚያዩበት ጊዜ ለሌላ አይነት ስራዎች ይጠሩናል። ሌላ ስራዎች ነበር ነው እነሱ ውጭ ሆነው እኛ በዚህ መመቻት እንችላቸውን እሱን እየሰራው ባላንስ ለማድረግ እሞክራለሁ። የሚከብደውን ፓርት በእርግጥ ይከብዳል፣ ቀላል አይደለም። ከሱ ደግሞ በተጨማሪ የተለያዩ ፎቶዎችን እያተምን እንሸጣለን። በተለያዩ በሆቴሎች ሰዎች ለመኖሪያ ቤታቸው፣ ለመስሪያ ቤት ቦታቸው ለመስጠቀል የሚሆኑ ፎቶዎችን እንሸጣለን።
የፎቶ መሸጥ ነገር ካነሳን ዌብሳይት ላይ ያሉትን ዋጋዎች አይቻቸው ነበርና አብዛኞቹ $100 ከ$200 ወይም ዩሮ በላይ ናቸው ዋጋቸውና እንዴት ነው ይሄ ለውጭ ገበያ የታሰበ ነው ወይስ በዚህ ደረጃ ከፍሎ የሚገዛ ሰው አለ ማለት ነው?
ዌብሳይት ላይ የተመለከተው አሁን በዚህ ሰዓት እያሳየን ነው ያለ ኤግዚቢሽን ነው። የኔና የፎቶግራፈር ስቲንካው ፎቶዎች ናቸው። ኢትዮጵያ ኢንፎከስን ኤግዚቢሽን ነው። ጀርመን ነው እየተካሄደ ያለው እና እነዚህ እዛ ላይ ያሉት አርት ኦፍ ቡና የሚባል ጋለሪ ነው። የሚታዩ ፎቶዎች ናቸው። ፕሪንት የተደረጉበትም እጅግ በጣም አሁን አለ በሚባለው በጣም ለብዙ አመታት የሚቆይ ነው። ከመቶ አመት በላይ ምናምን የሚቆይ የሆነ ስፔሻል የሚባል የወረቀት አይነት ነው አንደኛ። ሁለተኛ ደግሞ እዛ ጋለሪ ሌብል የሚሸጡ ፎቶዎች ሲሆንና በእንደዛ ደረጃ ሲሆን ዋጋው ከፍ ይላል ወደ ውጭ ያለ እና በጣም ብዙ ሲገዛ ሰው አለ። እንደውም እኛ ይሄ ዋጋ አንጻር ግስኝታዎች እንጂ በጣም በ5000-5000 የሚሸጡ ፎቶግራፈሮች አሉ። ከዛ ግን ከጠየቅሽኝ አይቀር እዛ ዌብሳይት ላይ ፕሪንት ፐርቼዝ የሚል አንድ ሴክሽን አለ እና የሚሸጣቸው አሉ እና ሁሉም ሰው እንዳቅሙ እና እንደሚፈልገ ሳይበዛ ከ10,000 ከ25,000 እና ደግሞ ያው ፎቶዎቹ ሲሸጡ ሊሚቴድ ይባላል እና አንድ ፎቶ 100 ጊዜ 200 ጊዜ ምናምን አይሸጥም። ከጎዳና ፎቶግራፊ በተጨማሪ ያው መጎብ የተለያዩ ቦታዎችን መጎብኘት ያስደስተኛል እና በዛው አጋጣሚ ደግሞ ፎቶዎችን አነሳለን። እንዲሁም ደግሞ የተለያዩ ለማስታወቂያዎች የሚሆኑ እንደዚህ የመኪና ማስታወቂያዎች፣ የተለያዩ የሞዴሎች ፖርትፎሊዮ የሚሉት አለ፣ ደግሞ ኤቨንቶችን ምናምን እነሱን እንደ ስራ ሆኖ ግን ደረጃውን በጠበቀ መልኩና እጅግ በጣም ጥሩ በሆነ መልኩ ከተለመደ ወጣ ባለ እነሱን ይሰራል።
በዚህ ስራ ውስጥ እንግዲህ እንደ ተግዳሮት የምታነሳቸው ነገሮች ምንድን ናቸው?
ይህ ስራ ውስጥ እንደ ተግዳሮት የሚነሳ ተግዳሮትም ነው ግን እንደ እድልም ነው። በርበት ያው ማህበረሰባችን ገና ፎቶግራፍ የሚባለውን ነገር ብዙ ሰው ፎቶግራፍ ካልሽ የሰርግ ፎቶ ወይ ደግሞ ስቱዲዮ ሄዶ ፎቶ መነሳት የሆነ ቀለል አድርጎ ነው የሚያስበው እና እንደ ሙያም ስታዩ በአጠቃላይ ያው ሀገራችን ውስጥ እንዲህ ሙያ የሆኑ ነገሮች አይከበሩም። እሱ አስተሳሰብ ልክ ይሄ ስራው የሚሰራበት ነገር ላይ ብዙ ተግዳሮትን ይፈጥራል። ከተለያዩ ሰዎች ጋር ያለመግባባት ወይ ይሄ ክፍያ የማቆየት ወይም ደግሞ አሁን ጥሩ ነገር እንዲሰራላቸው ይፈልጉና ግን ይሄ አንቺ የምትጠይቂውን ነገር ያለማድረግ ነገሮች አለ። ህይወት እሱ ያው ትልቅ ተግዳሮት ነው።
እሺ፣ በቀጣይስ የምታስባቸው ነገሮች ምንድን ናቸው? ወይም ደግሞ ወደፊት ቢሆን እዚህ ደረጃ ላይ ነው የምደርሰው የምትለው ነገር ምንድን ነው?
አሁን እየሰሯቸው ዲጌራ ያሉ አንዳንድ ኤግዚቢሽኖች አሉ። የኢትዮጵያን ጥሩ ገጽታ የሚያሳይ አንድ ሪፌን ኢትዮጵያ የሚባል ፎቶ ኤግዚቢሽን አለኝ። ሞከርኩኝ ነው እዚህም ሀገር ለማሳየት እና የተለያዩ ሀገሮችን ለማሳየት እንዲሁም የፎቶግራፍ መጽሐፍ አንድ ላይ እሱን የመስራት ሀሳብ አለኝ። ናም የአጭር ጊዜ እቅድ። ረዥም ጊዜ ደግሞ ሀገራችን ውስጥ ደግሞ የፎቶግራፍ ትምህርት ቤት የለም በከፍተኛ ተቋም ደረጃ። የአንድ ወር ስልጠና የተለያዩ ቦታዎች አለ፣ ግን በስነ ስርዓት ትምህርት ተብሎ የሚሰጥበት ቦታ የለም እና እኔና ጓደኞቼ እና ይሄን ሀሳብ ከሚደግፉ ሰዎች ጋር ሆኜ እንደዚህ አይነት ነገር የማቋቋም ወይስ ነገር ላይ አስተዋጽኦ ለማድረግ አስባለሁ።
እሺ፣ አብነት ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ ደግሞ አመሰግነው።
እሺ፣ እኔም ስለላበለች አመሰግናለሁ።
ኤደን ገረመውንና እንግዳዋን እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ዝግጅታችንን አጋምሰናል። በየዕለቱ የምናቀርባቸውን ዝግጅቶች ለመከታተል የምትችሉባቸውን መስመሮችና በዝግጅቶቻችን ዙሪያ ጥያቄ፣ አስተያየት ወይም ጥቆማ ቢኖራችሁ የምትልኩበትን አድራሻ እዚህ ጋር እናስታውሳችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ውድ አድማጮች፣ ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። በቀሪው ጊዜ ደግሞ እንግዱ ወልዴ ለመዝናኛችሁ በመረጣቸው ዜማዎች አብሯችሁ ያመሻል። መልካም ጊዜ።
ጤና ስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እና እስከ 4 ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ።
Willis Conover speaking. This is the Voice of America Jazz Hour. The music of jazz parallels the freedom that we have in America, something that not every country has.
የሰማችሁት ለረጅም ዓመታት በተለይም የጃዝ ሙዚቃን ከአሜሪካ ድምፅ ለዓለም ሲያሰማ የነበረውን ዊሊስ ኮኖቨርን ነበር። በቀዝቃዛው ጦርነት ወቅት በተለይም ለምስራቅ አውሮፓ ታላቅ ባለውለታ ነበር ይባላል። በወቅቱ ሶቪየት ኅብረት ተብላ በምትጠራውና በሌላውም የሶሻሊስት ዓለም ያሉ ሰዎች የተከለከለውን የአሜሪካ ሬዲዮ ተደብቀው በሚሰሙበት ወቅት ዊሊስ ኮኖቨርን ምርጫቸው ነበር። ከእንደ አውሮፓውያን አቆጣጠር 1955 ሕይወቱ እስካለፈበት 1996 በተለይም ጃዝ ሙዚቃን ለዓለም ያቀርብ የነበረው ዊሊስ ኮኖቨር በወቅቱ በሶሻሊስቱ ዓለም ወጣት ሙዚቀኞች የነበሩና አሁን አንቱ የተባሉ የጃዝ ሙዚቀኞች ታላቅ ባለውለታቸው እንደሆነ ይናገራሉ። በዋሽንግተን ዲሲ ያሉ የጃዝ እና ሌሎችም የሙዚቃ ሙያተኞች የዘረኝነትን አጥር ሰብረው በአንድ ላይ እንዲጫወቱ በማድረግ ትልቅ ሚና እንደነበረው ይነገርለታል።
This is the voice of America. Washington, D.C.
ዊሊስ ኮኖቨር ውሎው ከታላቅ የጃዝ ሰዎች ጋር ሲሆን የሰማችሁት ሉዊስ አርምስትሮንግ በአንድ ወቅት የቪኦኤን ጣቢያ ሲያስተዋውቅ የተቀረጸውን ነው። አርምስትሮንግን ካነሳን ታዲያ የዛሬ ምሽት የሙዚቃ ቀናን ለምን በሱ አንጀምርም?
Give me a kiss to build a dream on, and my imagination will thrive upon that kiss. Sweetheart, I ask no more than this, a kiss to build a dream on. Give me a kiss before you leave me, and my imagination will feed my hungry heart. Leave me one thing before we part, a kiss to build a dream on. When I'm alone with my fancies, I'll be with you, weaving romances, making believe they're true. Oh, give me your lips for just a moment, and my imagination will make that moment live. Give me what you alone can give. A kiss to build a dream on. Just a moment, and my imagination will make that moment live. Oh, give me what you alone can give. I'll kiss the pill I dream of.
Give me a kiss to build a dream on, ይላል አርምስትሮንግ። ብዙም ማብራሪያ የሚያስፈልገው ሙዚቃ አይደለም። በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ 4 ሰዓት አብሬያችሁ ማመሸው እንግዲህ ወልዴ ነኝ።
መላዬ ነይ መላ መላዬ ነይ መላ
ካሲኖ ጎጃም በአስቻሎ ፈጠነ ከጥቂት ሳምንታት በፊት ተለቀቀው የአስቻሎ ፈጠነ ካሲኖ ጎጃም በዋናው የዩቲዩብ ቻናል ብቻ ከ1.5 ሚሊዮን በላይ ጊዜ ታይቷል። ከአራት ወራት ቀደም ብሎ የወጣው እናቷ ጎንደር እስካሁን ከ7.3 ሚሊዮን በላይ ጊዜ የሙዚቃ ባለንብረቱ በሆነው የዩቲዩብ ቻናል ላይ ታይቷል።
አገራችን ጎጃም ተውደምታችን አባይ ተውደምታችን አባይ ደመስገሎ ተውደም ጋቴም ወይ ተውደም ጋቴም ወይ እንባዋን ተመስገል ተውደም ለተነከሰች ተውደም ለተነከሰች ታያው እንዳለ ተውደም ብሮና ገባች ተውደም ብሮና ገባች ተዳጉሳ ተላ ተውደም ለውን ቀረሪ ተውደም ለውን ቀረሪ አሁን ገና መጣይ ተውደም አስኳላ ተማሪ ተውደም አስኳላ ተማሪ Tamala zodi zodi Tamala zodi zodi Tamala zodi ተመናሽ አሁን ወለይ ታት ተመናሽ አሁን ወለይ
መቀነቷን ታጥቃ ዋንጫ ለጠለቀች ዋንጫ ለጠለቀች ያዋልዳል በየሙ ያዋልዳል ላሙ ያዋልዳል ላሙ የናጅሬዋ ግር ወጀም ደግስ ደግሶ አይነግም አዋጅ አይነግርም አዋጅ መንገደኛ ሆኖ ስትት ነው ምንኛ ደግ ነው የክየሩ በረከት የክየሩ በረከት በውሃ ማይደል ጥምጃ ነው ጋኑን እንደሚና በጋሚሎ ይስም በጋሚሎ ይስም በትበጅ ለፍግ
አስቻለው ፈጠነ ካሲናው ጎጃም ብሎ የለቀቀውን ዜማ ነበር የሰማነው። የሙዚቃ ቀና ይቀጥላል። አስተናጋጃችሁ እንግዶ ወልዴ ነኝ። በ11 ዓመቱ ሙዚቃ ጀመረው ዊስኬድ በናይጄሪያ ቁጥር አንድ ዘፋኝ እንደሆነ ይነገርለታል። በአፍሮቢት የሙዚቃ ስልት አድናቆትን ያተረፈው ዊስኬድ በአፍሪካ ቀዳሚ ከሆኑት ተጽዕኖ መፈጣሪ የሙዚቃ ባለሙያዎች አንዱ ነው። ለምሽቱ የመረጥኩላችሁ ኤሰንስ የተሰኘውን ስራው ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ።
የቢራቢሮ ዋናው መልእክቱ ወደፊት ተስፋ እንዳለን ከትንሽ ተነስቶ ማደግ እንደሚቻል ያለው መልእክት ነው። በጣም አመሰግናለሁ።
ቤቲ ጂ ነች ከቢራቢሮ ጋር።
It's bad to
የቤቲ ጂን ቢራቢሮ የተሰኘውን ዜማ ነበር ያደመጥነው። የሙዚቃ ቃና ይቀጥላል።
Long, long time ago, I can still remember how that music used to make me smile.
አሜሪካን ፓይ በአገሬው የተለያዩ ትውልዶች ላለፉት 50 ዓመታት ተወደ የቆየ ዘፈን ነው። በዳን ማክሊን የተዘፈነው ይህ ዘፈን የወቅቱን የሙዚቃና የፖለቲካ ሁኔታ እንደሚያንጸባርቅ ይነገርለታል። ዳን ማክሊን ስለ ጻፈው ግጥም ትርጉም ብዙ አይናገርም።
I couldn't take one more step. I can't remember if I cried when I read about his widowed bride. Something touched me deep inside the day. The music died. Sing it with me. So bye.
ዳን ማክሊን ከ50 ዓመታት በፊት እንደ አውሮፓን አቆጣጠር 1971 በእጁ የጻፈውን ግጥም ከ8 ዓመታት በፊት ለጨረታ አቅርቦ ስሙ ያልተጠቀሰ ገዢ 1.2 ሚሊዮን ዶላር ከፍሎ ወስዶታል። ዛሬው የሙዚቃ ቃና የመጨረሻው ምርጫዬ ይህ የጥላሁን ገሰሰ ቤት ነው መንገዱ የተሰኘው ድንቅ ዜማ ነው። በዚሁ ዜማ ነው የሚሰናበታችሁ አድማጮች። የሳምንት ሰው ይበለን። ሰላም።
የፍቅር አዳራሽ ኗሪነት አለ ወይ ወይ ሲሆን ፍራሽ ዙሪያ ጥራ አለ ወይ ወይስ ነው ወይ ሜዳ ቦታ ስትርፋ አለ ወይ ማረፊያ ለእንግዳ
አሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በመስተዋት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። የፕሮግራሙ መሪ ጽዮን ግርማ፣ ፕሮግራሙን ያቀናበረችልን ብርሃን ኃይሉ ነች። አብራችሁን ስላመሻችሁ እናመሰግናለን። በሰላም ደሩ።